ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ነሐሴ 25 2012 ዓመተ ምህረት ዝግጅታችን ጀመረ። ኢጋድ ኮቪድ-19ን ለመመከት የሚያደርገውን ትግል ለማገዝ የአውሮፓ ህብረት የተለያዩ የህክምና መሳሪያዎችን ለገሰ።
The one silver lining, if you will, of this pandemic has been the deep realization.
የዚህ ወረርሽኝ መልካም ጎን ነው ለማለት የሚቻለው ሁላችንም የእህቶቻችንና የወንድሞቻችን ጠባቂዎች መሆናችንን በጥልቁ የተገነዘብን መሆኑ ነው። ከዚህ ፈተና ለመውጣት እርስ በእርስ ከመደጋገፍና ከመረዳዳት ሌላ መንገድ የለም። የጤና ሚኒስትር ዶክተር ሊያ ታደሰ ናቸው። ሙሉ ዘገባውን ቆየት ብለን እናስደምጣችኋለን። በደቡብ ክልል በኮንሶና በአሌ ልዩ ወረዳ እንዲሁም በጉራጌና መስቃንና ማረቆ ወረዳዎች ግጭት ቀስቅሷል በሚል የተጠረጠሩ 34 አመራሮችና ባለሙያዎች ታሰሩ። በሰሜን ሸዋ ዝናብ ከፍተኛ ጉዳት እያስከተለ ነው። ኢዜማ በአዲስ አበባ ከተማ በተለያዩ ስፍራዎች በተፈጸመ መሬት ወረራ የባለስልጣናት እጅ እንዳለበት ጠቆመ። በምሽቱ ዝግጅታችን ከመታደምጧቸው ዘገባዎች የተወሰኑት ናቸው። ጤና ይስጥልኝ። እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ። እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በትግራይ ክልል ይካሄዳል ለተባለው ምርጫ የመራጭ ምዝገባ በትናንትናው ዕለት መጠናቀቁ ተገልጿል። ከ2.6 ሚሊዮን በላይ መራጮች ለመመዝገብ ታቅዶ 2.7 ሚሊዮን መራጮች መመዝገባቸው ተነግሯል። የምርጫ ኮሚሽኑ የምርጫው ዝግጅት ኮሮና ቫይረስን ለመከላከል ከመደረግ ጥንቃቄ ጋር እየተከናወነ መሆኑንም አስታውቋል። በአንዳንድ አካባቢዎች ምዝገባው በግዳጅ እየተካሄደ ነው ተብለው ስለቀረቡ ስሞታዎች ኮሚሽኑ ተገድጃለሁ ብሎ በክልሉ ያመለከተ የለም ሲል መልስ ሰጥቷል። የምርጫ ኮሚሽኑን አመራር አባል ተባባሪ ፕሮፌሰር መረሳ ጸሐይን ያነጋገረው ሙልጌታ አጽብሃ ተከታዩን አስተላልፏል።
ነሐሴ 15 የተጀመረው የመራጮች ምዝገባ እስከ ነሐሴ 22 የቀጠለ ሲሆን ባለፈው ቅዳሜና እሁድ በልዩ የምዝገባ መርሃ ግብር መካሄዱን የክልሉ የምርጫ ኮሚሽን አመራር አባል ተባባሪ ፕሮፌሰር መረሳ ጸሐይ ለአሜሪካ ድምጽ ገልጸዋል። በምዝገባው ህዝቡ በስፋት መሳተፉን የገለጹት ተባባሪ ፕሮፌሰር መረሳ ከ2.6 ሚሊዮን በላይ መራጮች ለመመዝገብ ታቅዶ ከ2.74 ሚሊዮን በላይ መራጮች መመዝገባቸው አመላክቷል። በመዝገባ ሂደቱ ያፍና አፍንጫ መሸፈኛ ማስክ በመጠቀምና ሌሎች የኮሮና ቫይረስ መከላከያ ጥንቃቄ መደረጉ የኮሚሽኑ አባል ተናግሯል። በአንዳንድ የክልሉ አካባቢዎች ሰዎች ለመዝገባ እየተገደዱ ነበር ለሚለው ተባባሪ ፕሮፌሰር መረሳ ተከታዩን መልስ ሰጥቷል።
እስካሁን አንድም ቅሬታ ማለመጣን በራያና በወልቃይት ህዝብ እየተገደደ ነው የሚለው የምንሰማው አንደኛ በውጭ ሚዲያዎች ነው። በግልጽ ደግሞ በራያና በወልቃይት ምርጫ መካሄድ የለበትም መታገድ አለበት ያለ ፓርቲ አለ። የፌደራል መንግስትም ተመሳሳይ ነው። ለምሳሌ ሀውስ ፌዴሬሽን እንዲያገድ ምርጫ እንዳይካሄድ እንደዚህ እንዳይደረግ የሚሉ ነው ስንሰማን የነበረ። በትግራይ በአሁኑ ወቅት ምርጫ 2012 እንደ ትልቅ ታሪካዊ ተልእኮ ወስዶ ህዝቡ እንዲያውም ካርዱ በመጀመሪያ ሁለት ቀን የወሰደበት ዋንኛ ምክንያት ካርድ የደህንነቱ አካል መሆኑን የፈለገው መንግስት እንዲመርጥ የመከላከል አካል እንደሆነ አምነን የወሰደውና በትግራይ ለመምረጥ ካርድ እንዲወስድ የሚገደድ ሰው የለም። እስካሁን አልመጣም። ካለ ኮሚሽኑ በተገቢ ሁኔታ ወስዶ ይህንን እንዲታረም ያደርጋል።
እስካሁን አራት ዙር የተወዳዳሪ ፓርቲዎች ክርክር እየተካሄደ ሲሆን አንድ የመጨረሻ ክርክር እንደሚኖር ተገልጿል። እንዲሁም የፓርቲዎቹ የምረጡን ዘመቻ ነሐሴ 29 2012 እንደሚጠናቀቅ ተገልጿል። በዚህ ትግራይ ክልል በተናጠል አካሂደዋለሁ በሚለው አነጋጋሪ ምርጫም ህወሓት፣ ውድብ ናጽነት፣ ሳልሳይ ወያነ ትግራይ፣ ባይቶናና አሲምባ ፓርቲዎች የሚሳተፉበት ሲሆን 62 የሀገር ውስጥና የውጭ ሀገር ተቋማት እንዲታዘቡት ፍቃድ እንደተሰጣቸው የምርጫ ኮሚሽኑ ገልጿል። ለአሜሪካ ድምጽ ሙልጌታ አጽብሃ መቀለም።
የሱዳን የሽግግር መንግስት በምዕራብ ዳርፉር በግጭት በሚታመሰው ክፍለ ግዛት ከሚንቀሳቀሱ አማጺ ቡድኖች ጋር የሰላም ስምምነት ላይ መድረሱ ተሰምቷል። ስምምነቱ አጎራባቿ ደቡብ ሱዳን ዋና ከተማ ጁባ ውስጥ ዛሬ መፈረሙን የሱዳን መንግስት አስታውቋል። ስምምነቱ የተደረሰው የፍትህና የእኩልነት ንቅናቄ እንዲሁም የሱዳን ነጻ አውጪ ጦር ሰራዊትን ከሚያቅፈው የሱዳን አብዮታዊ ግንባር ጋር መሆኑን ተመልክቷል። ግንባሩ በአጎራባቾቹ የደቡብ ኮርዶፋንና ብሉ ናይል ክፍለ ግዛቶች የተዋጉ ሽምቅ ተዋጊ ቡድኖችንም ያካተተ እንደሆነ ተጠቁሟል። ይህ በደቡብ ሱዳን ሽምግልና የተደረሰ የሰላም ስምምነት ሽምቅ ተዋጊዎቹ ቡድኖች የፖለቲካ ውክልና እንዲኖራቸው፣ በብሔራዊ የጸጥታ ኃይሎች ውስጥ ተዋጊዎቻቸው እንዲዋሃዱ፣ የኢኮኖሚና የመሬት ይዞታ መብትም እንዲያገኙ የሚፈቅድ መሆኑን የተብራራው ሁለት ከሽምቅ ተዋጊ ቡድኖች የተገነጠሉ አንጃዎች ግን አንፈርም ማለታቸውንም ዜናው ጨምሮ ገልጿል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ኦሬገን ፖርትላንድ ከተማ ተቃውሞ ትናንት እሁድም ቀጥሏል። የክፍለ ግዛቷ አገረ ገዢ የፖሊስ ኃይሉን እናጠናክራለን፣ ላለፉት ወራት የቀጠሉትን ተቃውሞዎች የቀሰቀሱ መሰረታዊ ጉዳዮችን መፍትሄ እንፈልግላቸዋለን ሲሉ ትናንትና ቃል ገብተዋል። ትናንት የተወሰኑ ተቃዋሚ ሰልፈኞች ህግ አስከባሪዎች ወደሚጠቀሙበት አንድ ህንጻ ያመሩ ሲሆን ለበርካታ ቀናት እንዳደረገው ሁሉ የፖርትላንድ ፖሊስ ህገ ወጥ ስብሰባ ብሎ ሰዎችን አስሯል። የኦሬገን አስተዳዳሪ ኬት ብራውን ትናንት ማታ ባወጡት መግለጫ የሁከቱን አዙሪት ለመስበር የህዝብ ተመራጭ ባለስልጣናት፣ ህግ አስከባሪዎችና የማህበረሰብ መሪዎች አንድ ላይ ሆነው መስራት አለባቸው ሲሉ አሳስበዋል። እውነተኛ ለውጥ እንዲመጣ የቀለም ልዩነት የሌለው ፍትህ እንዲገኝ በርትተን መስራት አለብን ሲሉም ተደምጠዋል። የፖርትላንድ ህግ አስከባሪዎች በሁከት አድራጎት የሚሳተፉትን ማሰርና ህግ ፊት ማቅረብ እንዲችሉ ተጨማሪ ፖሊሶችን ወደ ከተማዋ እልካለሁ ብለዋል። የከተማዋ ከንቲባ የተቃውሞ አዘጋጆችና የማህበረሰብ መሪዎች የሚሳተፉበት ጉባኤ እንደሚጠሩም አገለግሎዋ ገልጸዋል። በበርካታ የዩናይትድ ስቴትስ ከተሞች ተቃዋሚ ሰልፈኞችን ተቃውመው የወጡ የታጠቁ ቀኝ ክንፍ በራስ ተነሳሽነት ህግ እናስከብራለን ብለው የወጡ ያሏቸውንም አገረገዥዋ ነቅፈዋል። ቅዳሜ ዕለት በፕሬዝደንት ዶናልድ ትራምፕ ደጋፊዎችና እነሱን ተቃውመው በወጡ ሰልፈኞች መካከል በተፈጠረ ግጭት የአንድ ሰው ህይወት ጠፍቷል። አሶሺየትድ ፕሬስ ባወጣው ዘገባ መሰረት የተገደለው ፓትሪዮትስ ፕሬየር የተባለ መሰረቱ ዋሽንግተን ክፍለ ግዛት የሆነ ቀኝ ዘመም ቡድን መስራች የሆነው የጆዊ ጊብሰን ጥሩ ጓደኛ የተባለ ኤረን ዳንኤልሰን የሚባል የፖርትላንድ ነዋሪ ነው። የሟቹ አስከሬን ምስል ላይ የቡድኑን ኮፍያ አድርጎ እንደሚታይ ኤፒ ዘግቧል። ኦሬገንያን የተባለው ጋዜጣ ፖሊሶች በማህበራዊ መገናኛ ራሱን ጸረ ፋሽስት አንቲፋ ብሎ የገለጸና በፖርትላንዱ የተቃውሞ ሰልፍ ላይ መገኘቱን ሲያወራ የነበረ አንድ የ48 ዓመት ሰው እየመረመሩ መሆናቸውን ለጉዳዩ ቀረቤታ ያላቸው ምንጮችን ጠቅሶ ዘግቧል። የከተማይቱ ከንቲባ የተቃውሞ ሰልፈኞቹ ከሁከት ወይም ከበቀል አድራጎት እንዲቆጠቡ ተማጽነዋል። የከንቲባውን ጋዜጣዊ መግለጫ የተመለከቱት ፕሬዝደንት ዶናልድ ትራምፕ ዲሞክራቱን ከንቲባ ለደረሰው ሞትና ውድመት ተጠያቂ ጥቅስ ቂል ሲሉ በትዊተር ገጻቸው ከሰዋቸዋል። በአስተያየቱ የተናደዱት ከንቲባው በሀገራችን ታሪክ በማንም ተደርጎ በማያውቅ ደረጃ የከፋፈሉን ሲሉ ፕሬዝደንቱን ወቅሰው በርሶ አጋዥነት እንዲፈጠር የተደረገውን ብጥብጥ እንዳስቆም ነው የሚፈልጉት ሲሉ ፕሬዝደንቱን ተችተዋል። ዩናይትድ ስቴትስ ውስጥ በኮሮና ቫይረስ መያዛቸው የተረጋገጠ ሰዎች ቁጥር ወደ 6 ሚሊዮን እየተቃረበ ነው። በበሽታው ለህልፈት የተዳረጉት 183,000 ደርሰዋል። በሁለቱም ማሃዞች ካለም ቀዳሚውን ስፍራ እንደያዘች ነች። በጆንስ ሆፕኪንስ ዩኒቨርሲቲ መረጃ መሰረት አራት የማዕከላዊ ምዕራብ ዩናይትድ ስቴትስ ክፍለ ግዛቶች አይዋ፣ ሰሜን ዳኮታ፣ ደቡብ ዳኮታ እና ሚኒሶታ በዚሁ ሰሞን በአንድ ቀን ውስጥ ከፍተኛ የሆነውን የቫይረሱን ተጋላጮች ቁጥር መመዝገባቸውን ተናግረዋል። ሞንታናና አይዳሆም በኮቪድ-19 ምክንያት ሆስፒታል የሚገቡ ህሙማን ቁጥር ከምን ጊዜውም ከፍ ማለቱን ተናግረዋል። አጠቃላዩ የወረሽኙ ገጽታ ሲታይ ግን ሆስፒታል የሚገቡ ለህልፈት የሚዳረጉና አዲስ የቫይረሱ ተጋላጮችን ቁጥር በሚመለከት አሃዙ ዝቅ እያለ መምጣቱን የተመለከተው ዩናይትድ ስቴትስ በቫይረሱ ተያዦች ብዛት ከዓለም ቀዳሚዋ ብትሆንም ከህዝብ ብዛቷ አንጻር ሲሰላ ግን 10ኛ እንደሆነች ሮይተርስ ያጠናቀረው አሃዝ ያሳያል። ብራዚል፣ ፐሩ እና ቺሌ ከፍተኛውን ቁጥር እንደሚይዙ ነው የተናገረው። በኮቪድ-19 ሳቢያ ባለፉ ሰዎች ቁጥርም ከህዝብ ብዛት አኳያ ሲሰላ ዩናይትድ ስቴትስ 11ኛ መሆኗን ዘገባው ያመለክታል። ስዊድን፣ ብራዚል፣ ጣሊያን፣ Chile, Spain, United Kingdom, Belgium እና ፐሩ ይቀድሟታል ብሏል። ወደ አውሮፓ ስንዞር የፈረንሳይ ተማሪዎች ነገ ማክሰኞ ወደ ትምህርት ቤት ሊመለሱ እቅድ ተይዟል። የኮሮና ቫይረስ ስርጭት እየጨመረ መምጣቱ ታዲያ እቅዱ ላይ ችግር ደቅኗል። በሀገሪቱ በየቀኑ ብዙ ሺህ አዲስ የቫይረሱ ተያዦች እየተመዘገቡ ነው። ሐኪሞች ከ6 ዓመት እድሜ ልጆች ጀምሮ ጭንብል እንዲጠቀሙ መደረግ ያስፈልጋል ሲሉ መክረዋል። የተወሰነውን ትምህርት በርቀት እንዲከታተሉ የማድረግ ጥብቅ እርምጃ እንዲወሰድም አሳስበዋል። ነገ የተወሰኑ የትምህርት ክፍሎች እንደተዘጉ የሚቆዩ መሆኑን የሀገሪቱ የትምህርት ሚኒስትር አስታውቀዋል። ቀደም ብላ በወረርሽኙ ክፉኛ የተመታችው ኢጣሊያ ሆስፒታል ጽኑ ህሙማን ህክምና የሚገቡ ሰዎች ቁጥር በቅርብ ሳምንታት ማሻቀቡን አመልክታለች። ለንጽጽር ከአንድ ወር በፊት 38 የነበረው አሃዝ ትናንትና 86 ህሙማን መመዝገባቸውን አስታውቃለች። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞውን ሐሴ 25 2012 ዓመተ ምህረት ምሽት ፕሮግራም ነው። ዝግጅቶቻችንን በፌስቡክ ላይቭ አትቪያም ሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። በምስራቅ አፍሪካ በየነ መንግስታት የልማት ባለስልጣን ወይም ኢጋድ አካባቢ ኮቪድ-19ን ለመመከት የሚያደርገውን ትግል ለማገዝ የአውሮፓ ህብረት የተለያዩ የህክምና መሳሪያዎችን ለገሰ። ህብረቱ በቫይረስ ወረርሽኝ ሳቢያ የሚፈጠረውን የጤናና ማህበራዊ ተጽዕኖ ለመቋቋም 6 ሚሊዮን ዩሮ መመደቡ ታውቋል። መለስካቸው አምሃ ዝርዝር ዘገባውን ያሰማናል።
ዛሬ ረፋሩ ላይ በቦሌ ዓለም አቀፍ አውሮፕላን ማረፊያ በተከናወነው ርክክብ የተሰራጨው የጽሑፍ መግለጫ የድጋፉ መርሃ ግብር ዋና ዓላማ በአፍሪካ ቀንድ ሀገራት ውስጥ ወረርሽኝ የሚያሳድረውን የጤናና ማህበራዊ ተጽዕኖ መቋቋም መሆኑን ገልጿል። የምስራቅ አፍሪካ በይነ መንግስታት የልማት ባለስልጣን ለዓለም አቀፉ ማህበረሰብ ያቀረበውን የድጋፍ ጥያቄ ተከትሎ የመጣው ይህ እርዳታ የአውሮፓ ቡድን አጋር አገሮችን ለመደገፍ የሰጠው ዓለም አቀፋዊ ምላሽ አንድ አካል ነው ብለዋል። በኢትዮጵያ የአውሮፓ ህብረት ልዑካን ቡድን ኃላፊ ሚስተር ዮሐን ቦርግስቶም ባረጉት ንግግር እንደገለጹት ይህ የመጀመሪያው ድጋፍ ህብረቱ ከመደበው 60 ሚሊዮን ዩሮ አንዱ ክፍል ብቻ እንደሆነ ገልጸዋል።
የአውሮፓ ህብረትና የህብረቱ አባል አገሮች በአንድነት የአውሮፓ ቡድን ሆነው ይህን ድጋፍ አበርክተዋል። ይህን የህክምና መስጫ እርዳታ ከእናንተ ጋር ሆኜ ስቀበል ኩራትም ደስታም ይሰማኛል። ይህም በአጠቃላይ ለዚህ ተግባር ከተመደበው 60 ሚሊዮን ዩሮ ወይንም ወደ 2.5 ቢሊዮን ብር የሚጠጋ ነው።
በርክክቡ ላይ ከተገኙት የኢትዮጵያ መንግስት ባለስልጣናት መካከል የነበሩት የጤና ጥበቃ ሚኒስትሯ ዶክተር ሊያ ታደሰን የዚህ ክፉ ወረርሽኝ መልካም ጎን ሊባል የሚችለውን በመጠቆም የተደረገውን ልገሳ አመስግነዋል።
The one silver lining, if you will, of this pandemic has been the deprioritization.
የዚህ ወረርሽኝ መልካም ጎን ነው ለማለት የሚቻለው ሁላችንም የእህቶቻችንና የወንድሞቻችን ጠባቂዎች መሆናችንን በጥልቁ የተገነዘብንበት መሆኑ ነው። ከዚህ ፈተና ለመውጣት እርስ በርስ ከመደጋገፍና ከመረዳዳት ውጪ ሌላ መንገድ የለም። ወረርሽኙን ለመዋጋት ከፍተኛ ድጋፍ የሚሰጠንን ይህንን እርዳታ ስቀበል በኢትዮጵያ ሕዝብና መንግስት ስም የተሰማኝን ጥልቅ ባለውረታነት ስገልጽም በዚሁ መንፈስ ነው። ይህ እርዳታ የሚያተኩረው በስደተኞች ተፈናቃዮችና በመሳሰሉት ከፍተኛ ተጋላጭ ላላቸው ወገኖች መሆኑን በጣም አስደስቶኛል። ሁላችንም እንደምናውቀው ብዙ ጊዜ እነዚህ የማህበረሰብ አባላት የተዘነጉ በመሆናቸው ያልተከፋፈለ ትኩረታችንን ይሻሉ።
የውጭ ጉዳይ ሚኒስትሩ አቶ ገዱ አንዳርጋቸው በኩላቸው የተደረገው ድጋፍ በአካባቢ ሀገሮች ኮቪድ-19ን በመመከት ረገድ ልዩነት ሊፈጠር እንደሚችል ያላቸውን ተስፋ ገልጸዋል።
On behalf of the government of Ethiopia and myself, I would like to thank the European Union solidarity response to fight the spread of COVID-19 pandemic in the IGAD region. Indeed.
በራሲና በኢትዮጵያ መንግስት ስም የኮቪድ-19ን በኢጋድ አካባቢ መስፋፋት ለመክታት የአውሮፓ ህብረትን የትብብር ምላሽ ለማመስገን እወዳለሁ። ይህን ስጦታ የተለያዩ ፈተናዎች በመመከት ረገድ በኢጋድና በህብረቱ መካከል ለረጅም ጊዜ ለዘለቀው ትብብር ግልጽ ምስክር ነው። ይህ ስጦታ በአካባቢው የወረርሽኙን ለመከላከልና ለመመከት የኢጋድ አገሮችን አቅም እንደሚያጠናክረው አልጠራጠርም።
የአውሮፓ ህብረት በዚህ የመጀመሪያው ዙር ድጋፍ ከሰጣቸው የህክምና መሳሪያዎችና ቁሳቁሶች መካከል በሚሊዮን የሚቆጠር የቀዶ ህክምና ያፍና ፍንጫ መሸፈኛ፣ የእጅ ጓንት፣ 70,000 የጸጉር መሸፈኛ፣ 16 የአምቡላንስ መኪናዎችና የመሳሰሉ ይገኙባቸዋል። መለስካቸው አማሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
ከአሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። መለስካቸው አማን ላደረሰን ዘገባ እናመሰግናለን። የትንታኔው መጽሔት ይቀጥላል። እየጣለ ባለው የክረምት ዝናብ ምክንያት ሰሜን ሸዋ ውስጥ በሰው ህይወት በንብረትና በሰብል ላይ ጉዳት ደርሷል። ጉዳቱ ለሶስት ሰዎች ሞት፣ ከሺህ ለሚልቁ ነዋሪዎች ንብረት ውድመት፣ እንዲሁም በሺዎች በሚገመት ሄክታር ላይ ለተዘራ ሰብል መጥፋት ምክንያት ሆኗል ሲል የዞኑ አደጋ መከላከልና ምግብ ዋስትና ጽህፈት ቤት ገልጿል። መስፍን አራጌ ዝርዝር ዘገባውን ያሰማናል።
መመረቀታችን ቆቆሮ የነበረ በተላውድማ ቆላ ያው ሰብላችን ማሽላ ጤፍ ድራ ቆቆሎ ሰብላችን በሙሉ ያው ወድሟል። ክብደቱ 1 ኪሎ ግራም የሚመዝግ ባረዶ ለካዩያችን ጥጥታ በጣም አውድሟል።
እየጣለ ባለው ዝናብ ንብረታቸው የወደመ ሰብላቸው ከጥቅም ውጪ የሆነባቸው አርሶ አደሮች ድምጽ ነበር። ከሐምሌ ወር ጀምሮ እየጣለ ያለው የክረምት ዝናብ በስርጭት ሰፊ በመጠኑም ከፍተኛ መሆኑን ተከትሎ በሰሜን ሸዋ ዞን የተለያዩ አካባቢዎች ጉዳት እያስከተለ ነው። የዞኑ አደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ ቻለው መንዳ የክረምቱ ዝናብ መጣል ከጀመረ ወዲህ በተለይ በዞኑ ውስጥ ባሉ 9 ወረዳዎች የተለያዩ ጉዳቶች ደርሰዋል።
ሐምሌ መጀመሪያ ላይ 7 ወረዳዎች ላይ የተፈጠረ የአደጋ ክስተት አለ። የመሬት መሸራተትና ጎርፍ፣ ከዛ ወዲህ ደግሞ አሁን ነሐሴ መጨረሻ አካባቢ ላይ 4 ወረዳዎች ላይ የተፈጠረ ችግር አለ። ሐምሌ መጀመሪያ ላይ አደጋ የተፈጠረባቸው ሀገረ ማርያምና አሳግርት ወረዳ አሁን በተመሳሳይ መልኩ እዛ ወረዳ ላይ በተለይ የበረዶ ሰብል ላይ ያደረሰው ጉዳት አለ።
አሳግርት ወረዳ ውስጥም ከ600 ሄክታር በሚልቅ መሬት ላይ ተዘርቶ የደረሰ ሰብል ሙሉ በሙሉ ወድሟል።
ከዛ ውጪ አንኮበሮዳ ላይ አልዩአምባና አልዩአምባ ዙሪያ ቀበሌ ላይ በተለይ ኖራዞች ላይ እና የመንግስት ተቋማት ሃይማኖት ተቋማት ላይ ፍርስ በተላቀለ ዝናብ ሙሉ ለሙሉ ወደሙ 75 ቤቶች አሉ። በከፊል ደግሞ 275 ቤቶች በጠቅላላ 1085 ህብረተሰብ ክፍል የሚኖርባቸው ቤቶች ላይ ጉዳት ደርሷል። 37 ሚሊዮን ብር ነው ጉዳት ደርሷል ብለን መረጃ የደረሰ።
በእንሳሮ አካባቢ ወንዝ ለመሻገር የሞከሩ 3 የአንድ ቤተሰብ አባላት ወጣቶች በደራሽ ጎርፍ ተወስደው ህይወታቸውን አጥተዋል። ሀገረ ማርያም አካባቢ ደግሞ 24 የቤት እንስሳት ሞተዋል። የእንሳሮ አካባቢ አርሶ አደሮች በጣለው ዝናብ ለጊዜው ግምቱ ያልታወቀ ንብረትና የደረሰ ሰብል ከጥቅም ውጪ ሆኖብናል ይላሉ።
ሞላ በላይ ይባላል። መመረቂያችን ቆቆሮ የነበረ በተላውድማን ቆላ ያው ሰብላችን ማሽላ፣ ጤፍ፣ ድራ፣ ቆቆሎ ሰብሎቻችን በሙሉ ያው ወድሟል።
መቼ ነው ይሄ አደጋ የደረሰበት?
ነሐሴ 19 ቀን ያው ከቀኑ ወደ 11 ሰዓት ተኩል አካባቢ ነው።
ወራ ፍራህዮች አናቸው ተፈቷል።
ቤቱ ሙሉ በሙሉ ወድሟል። የት ነው አሁን ያረፉት?
አሁን ያረፍንበት ያው ማዳበሪያ ምናምን ይበል እየጠለልን ያው ዘው ሰፈር ላይ ነን። አምስት ይሰራል
እና አምስት ቤተሰቦችን ይዘው አሁን ማዳበሪያ ተጠልለው ነው ያሉት።
አዎ
አባው ሰልፈኛ ባላለው ታሮ ወረዳ በርስታ ካብሱ
ጀመር ዝናብ አልጣለም። ክብደቱ 1 ኪሎ ግራም የሚመዝን ወረዶ ያካየውያችን ገጽታ በጣም አውድሟል። መኖሪያ ቤቴ 72 ቆርቆሮ ነበር። አራቱን አምስት ቆርቆሮ ነው ዳና ያለውና አልጋችንን ለለጥ ቀለባችንን በሰባ በሸራ ቆል ተነስተን ያለን።
በአካባቢው ጉዳት የደረሰባቸው ሌሎች ሰዎች አሉ?
3 ወንዶች 2 ሴቶች ያው ራሳቸው
የንሳሮን አካባቢ እየጎበኙ ያሉት የዞኑ አደጋ መከላከልና ምግብ ዋስትና ጽሕፈት ቤት ኃላፊ ጉዳቱ አሳሳቢ መሆኑን ጠቅሰዋል።
በአሁኑ ሰዓት የሚገኘው ንሳሮ ወረዳ ላይ በርሳ ቀበሌ ያለ ለአካል እንደማዘጋጀት እንደሞከር ነው። በምርስ ላይ ያሉ ሰብሎች ላይ ማሽላ ላይ ማሸት ላይ እንዳለ ሰብሉ የወደሙበት ሁኔታ ነው ያለው። መኖሪያ ቤቶች ላይ ከፍተኛ ጉዳት ማለት በቆርቆሮ በበረዶ የተመታው ብሎ ለመናገር የሚያስቸግር ነው። ከፍተኛ የሆነ ጉዳት የደረሰባቸው ቤቶች በአካል የሚመለከት ስለዚህ ህብረተሰቡ አሁን ያለበት ሁኔታ በቀጣይም ከመንግስትም ከሌሎች አካላትም ሁላችንም ርብርብ አድርገን ልዩ እገዛ እንደሚያስፈልገው ነው እየታዘብን ያለ።
በምግብ ዋስትናው ላይ ተጽዕኖ ያሳድር ይሆን?
አዎ፣ ምርት ጭማሪው ላይ የሚያደርሰው ተጽዕኖ አለ። ህብረተሰቡ ላይ በተለይ የምግብ እጥረት ሊከሰት ስለሚችል ወይ በፍጥነት የሚደርሱ ሰብሎችን አሁን መዝራት ያስፈልጋል። በተለይ ደግሞ ሽምብራ ገና በመዝራት ላይ ስላሉ የሚደርሱን በሽምብራ የመሳሰሉትን ይዘሩና ስራ መስራት እንዳለብን ነው እየተነጋገርን ያለ።
የዝናቡ መጠን ከፍተኛነት ለመሬት መንሸራተት ምክንያትም ሆኖ ሰዎችን ከቤት ንብረታቸው አፈናቅሏል።
የመሬት መንሸራተት አርማብር ወረዳ ላይ ዳንጎዛ ጠራ፣ አሳግር፣ ሞረትና ጅሩ የመሬት መንሸራተት ተከስቷል። በተለይ ሞረትና ጅሩ ላይ ጉዳት ከፍተኛ ስለነበረ ወደ 26 የህብረተሰብ ክፍሎች ነበሩ። በእነሱ የኢትዮጵያ ቀይ መስቀል ማህበር የምግብና የቁሳቁስ አቅርቦት ያደረገበት ሁኔታ ነው ያለ።
መኖሪያ ቤታቸው የፈረሰባቸው አሁን የት ነው ያሉት?
መጠገን የሚችሉትን በፍጥነት እንዲጠገኑ ማድረግ ስራ ተሰርቷል። መጠገን የማይችሉትን ደግሞ ከህብረተሰቡ ጋር ተጠግተው እንዲቆዩ አድርገናል። ወንዝ ጆራ ላይ ግን በለየት ባለ መልኩ የተፈጠረ ጎርፍ ነበረ። እነኝም ወደ 29 የሚሆኑ ህብረተሰቡ ነበሩ። እነሱም ወደ ትምህርት ቤት እንዲጠለሉ ለበጊዜ አይነት የተደረገበት ሁኔታ ነው ያለ።
ዞኑ አቅም በፈቀደ ተጎጂዎችን ለማቋቋም ጥረት እያደረግኩ ነው ቢልም ከችግሩ ስፋት አንጻር የክልሉ መንግስት አፋጣኝ ድጋፍ እንዲያደርግለት ጠይቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ላደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በደቡብ ክልል በኮንሶ ዞን እና በአሌ ልዩ ወረዳ እንዲሁም በጉራጌ ዞን መስቃንና ማረቆ ወረዳዎች መካከል ግጭት ፈጥረው በርካቶች እንዲገደሉና ንብረት እንዲወድም አድርገዋል ያሏቸውን 34 አመራሮችና ባለሙያዎችን ማሳሰሩን የደቡብ ክልል ብልጽግና ፓርቲ ጽህፈት ቤት አስታወቀ። የጽህፈት ቤቱ ኃላፊ አቶ ጥላውን ከበደን ያነጋገረው የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ ያስደምጠናል።
የጽህፈት ቤቱ ኃላፊ አቶ ጥላሁን ከበደ ለክልሉ ብልጽግና ፓርቲ አመራሮች ከዛሬ ጀምሮ ለተከታታይ 5 ቀናት የሚሰጠውን ስልጠና አስመልክተው መግለጫ ሰጡ። እንዳሉት በአገሪቱ መጥቷል ያሉትን ለውጥና የለውጡን ሂደት ተከትሎ በደቡብ ክልል በበርካታ ዞኖችና ወረዳዎች በተፈጠረ የጸጥታ መደፍረስ አስቸጋሪ ጊዜ አልፏል። አቶ ጥላሁን ግጭት በመፍጠር ውስጥ እጃቸው አሉ የተባሉ የፓርቲው ኃላፊዎች ላይ እርምጃ የተወሰደ መሆኑን ገልጠው በኮንሶ ዞንና ባለልዩ ወረዳ እንዲሁም በጉራጌ ዞን መስቃንና ማረቆ ወረዳዎች መካከል ግጭት ፈጥሮ በርካቶች እንዲገደሉና ንብረት እንዲወድም አድርጓል ያሏቸውን 34 አመራሮችና ባለሙያዎች መታሰራቸውን ማስታውቀዋል።
ኮንሶ ዞንና የአለልዩ ወረዳ ወሰን ላይ የሚገኘውን የኩኩባ ሳላ የሚባል ደን በጋራ እንጠቀም ተብሎ ተስማምቶ ረጅም ሲጠቀሙ ግን አሁን ከአንድ ወገን ያለ ፍቃድ ገብቶ ተጠቅሟል በሚል ይሄን የተጠቀመውን አካል የመጠየቅ ወይም ደግሞ ቁጭ ብሎ ተወያይቶ መፍታት እየተቻለ ወደ ግጭት እንዲመራ ታቅዶ እንግዲህ ሰው እርስ በርስ እንደ ጥፋትም እንዲገባ ንብረትም ጭምር እንዲወድም አመራሩ መርቶ በጣም በርካታ ወገኖቻችን ሕይወት ያጣንበት ንብረት የወደመበት አግባብ ነው የተፈጠረው። ለዚህ ተግባር በጣም ባለቤት የሆኑ የመሩ ተይዘው ምርመራ የተጠራባቸው ነው የሚገኘው። ያገዙ ባለቤት የሆኑ ሌሎች አካላትም አሉ።
11 አመራሮች ታሰሩት ከኮንሶና ከአሌ ወረዳ ግጭት ጋር በተያያዘ ሲሆን በተመሳሳይ በጉራጌ ዞን መስቃና ማርቀ ወረዳ መካከል በተፈጠረው ግጭትም እጃቸው አለበት የተባሉ 23 አመራሮችና ባለሙያዎች በቁጥጥር ስር ውለዋል። የመንግስት ጸጥታ ኃይልና ህዝብ ባደረጉት ርብርብ ከጊዜ ወደ ጊዜ በክልሉ አንጻራዊ ነው ያሉት ሰላም መስፈኑን ተናግረው በየአካባቢው የሚፈጠሩ ግጭቶች የከፋ ጉዳት እንዳያስከትሉ የግጭቱ መሪዎችና ጥንሳሶችን አጣርቶ በቁጥጥር ስር የማዋል ስራ እየተሰራ መሆኑን ማስታውቀዋል።
ይሄ የብሔር ነጋዴ የሚባለው ወይም ደግሞ ህዝቡን ያጋጭ ያተረፈ የሚኖር ኃይል ገበያው ስለሚቋረጥበት አርፎ አይተኛልና የተወሰኑ ምልክቶች አሉ። ስለዚህ እነኛን የማስተካከሉ ተግባር ያው ደም እየተሰራ ነው የሚገኘው። በሌሎች አካባቢዎችም በዚህ ልክ የጸጥታ ስጋት የሚባሉ በተለይ በጉራጌ ዞን የመስቃንና ማረቆ እንዲሁም ደግሞ ደቡብ ኦሞ በኦሞ ወንዝ ሙላት ምክንያት ከብቶቻቸው ጋር የተፈናቀሉ የኛንጋቶና የዳሰነች አርብቶ አደሮች ከሰሜን ኬንያ የመጡ ዘራፊዎች ከብቶቻቸውን የመዝረፍ ሙከራዎች እንዳለ ወደ ምዕራቡም በተለይ ወደ ቤንሸኮ ምዕራብ ኦሞ አካባቢ እንደዚሁ ትንኮሳዎች አሉ። በዋናነት እንግዲህ እነኚህ የጸጥታ መደፍረስና ትንኮሳ አመራራችን ህዝቡን በማስተባበር ወደ ከፋ ግጭትና ጉዳት ሳይደርስ ለመቆጣጠር ስራ እየሰሩ ያሉበት ሁኔታ አለ።
ግጭቱ በሌሎችም አካባቢዎች መኖራቸውን ገልጠው የመቆጣጠር ስራ በመሰራት ላይ መሆናቸውን ተናግሯል። በክልሉ በተለያዩ አካባቢዎች ለጸጥታ መደፍረስ ምክንያት የሚሆኑ አካላትን ተጠያቂ ማድረግና የህግ የበላይነትን የማረጋገጥ ተግባር ተጠናክሮ የሚቀጥል መሆኑንም አቶ ጥላሁን ተናግሯል።
የቆዩ በተለይ እንደ መስቃን ማረቆ አይነት ኬዞችን በመሰረታዊነት ምክንያታቸው ምንድነው የሚለውን ለመፍታት ስራዎች የተሰሩ ናቸው። ግን በዚህም ለመጣም የችግሩ ባለቤት የሆኑ ህዝቦቹ እንዳይታረቁ፣ ህዝቦቹ ተረጋግተው እንዳይኖሩ ባለቤት የሆኑ የኛ አመራሮች ሰሞኑን ሲሪየስ የሆነ እርምጃ ከዚህ ቀደም አመራር የነበሩ የተነሱ ውጪ ሆኖ ደግሞ እየቀሰቀሱ የሚያስቸግሩትን ህጋዊ እርምጃ የተወሰደባቸው ነው ግኝበት ሁኔታ ነው ያለና አጠቃላይ በክልላችን የህግ የበላይነትን ስናስከብር ነው የዜጎቻችን የመኖር ዋስትና እናላገጥ የምንችለው። ስለዚህ ፓርቲያችን ከሚመለከተው አካል መቀናጀት የህግ የበላይነት በሁሉም አካባቢ እንዲሰፍን እያደረግን እንገኛለን።
ቁጥራቸውን ማንነታቸውና የስራ ኃላፊነታቸውን ባይገልጡም በደቡብ ክልል ብልጽግና ፓርቲ ውስጥ ሆነው ያስተሳሰብና የተግባር አንድነት ችግር የፈጠሩና ለትርምስና ሁከት ምክንያት የሆኑ አመራሮች ላይ እርምጃ መወሰዱም ጠቁመዋል።
የተግባርና የአስተሳሰብ አንድነት ስለላላ ክፍተት በመካከላችን ተወሰነ መንገድ ስለተፈጠረ ይሄ ክፍተት ችግሮች እንዲከሰቱ ምክንያት ሆኗል። ስለዚህ ይህንን ቶሎ ለማረም ፖለቲካ እርምጃዎች ከብልጽግና ፓርቲ ስራ አስፈጻሚ ኮሚቴ እስከ ማገድ፣ ከመንግስት የስራ ኃላፊነት እስከ ማንሳት ድረስ የተወሰደባቸው አሉ። በእኛ ክልል ከብልጽግና ፓርቲ የታገደ የፓርቲ ስራ አስፈጻሚ ኮሚቴ አባል ሆኖ የችግሩ ባለቤት ሆኖ ለትርምስ ምክንያት የሆነ አንድ የብልጽግና ስራ አስፈጻሚ ኮሚቴ አግደናል። አስተባባሪ ኮሚቴ ደረጃም በሽግሽግ እንዲወጣ አንድ አመራር አስወግደናል። ከዛ ውጪ በዞንና በልዩ ወረዳ በርከት ያሉ አመራሮች ከፓርቲውና ከመንግስት ስራ ኃላፊነት እንድነሱ ቁጥሩ አሁንም እርምጃ የተወሰደ ስላለ በተከታታይ ያጣራ እንላለን፣ ቁጥሩን እንገልጻለን። ግን በዋናነት ሊያዝ የሚገባው ፖለቲካዊ እርምጃ በስራ አስፈጻሚ ብቻ ሳይሆን እስከ ታች ድረስ ያሉ አመራር ከመንግስትና ከፓርቲ ስራ ኃላፊነት የሚነሱ እንድነሱም ጭምር እርምጃ የተወሰደ ያስተካክል ያለንበት ሁኔታ ነው ያለው።
በኮንሶና በአለም መካከል ብቻ በተፈጠረ ግጭት ከ16 ሰዎች በላይ መገደላቸውና ከ20 ሺህ በላይ ዜጎች መፈናቀላቸውን እንዲሁም አያሌ ንብረት መውደሙንም ቪኦኤ ዘግቦ ነበር። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች amharic.voanews.com ላይ እንገኛለን። በፌስቡክ @voaamharic፣ በትዊተርም እንዲሁ #voaamharic ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ voa.horn.mobi ላይ ስርጭቶቻችንን ታገኛላችሁ። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። ባለፈው ሳምንት በዩናይትድ ስቴትስ ዊስኮንሰን ግዛት በጥቁሩ አሜሪካዊው ጆኮብ ብሌክ ላይ ፖሊስ በጥይት የፈጸመው ጥቃት ግማሽ አካሉ እንዳይቀሳቀስ ካደረገው ወዲህ የዘር አድሎን በመቃወም የሚካሄደው ሰልፍ እንደቀጠለ ነው። ፕሬዚደንት ዶናልድ ትራምፕ በቀጣዮቹ ቀናት ኪኖሻን እንደሚጎበኙ የአሜሪካ ድምጽ ዘጋቢ አራሽ አርባሳዲ ጠቁሟል። አዳነች ሳህዬ ታቀርበዋለች።
የተቃውሞ ሰልፈኞቹ ባለፈው ቅዳሜም ፖሊሶች በከፈቱት ተኩስ ምክንያት በጃኮብ ብሌክ ላይ የደረሰውን ጉዳት በመቃወም ሰልፍ ወጥተዋል። ብሌክ በጀርባው 7 ጊዜ በጥይት ተመትቶ ከሞት ተርፏል። ነገር ግን ቤተሰቦቹ በገለጹት መሰረት ከወገቡ በታች ሽባ ሆኗል። ከጥቂት ቀናት በኋላ ደግሞ አንድ ነጭ ወጣት በተቃውሞ ሰልፈኞች ላይ ተኩስ ከፍቶ ሁለት ሰዎች ሲገደሉ አንድ ቆስሏል። ነጭ ወጣት ሁለት ሰዎችን ገድሎ አንዱን ካቆሰለ በኋላ ጠመንጃውን እንደያዘ ፖሊሶች አካባቢ ሆነው በኩራት ተዝናንቶ ሲዘዋወር በተንቀሳቃሽ ስልክ በተነሳ ቪዲዮ ታይቷል። ኦሪገን በምትገኘው ፖርትላንድ ከተማ ዘረኝነትን በመቃወም በተደረገ ሰልፍ ደግሞ በትራምፕ ደጋፊዎችና የጥቁር ሕይወትም ዋጋ አለው በሚለው ንቅናቄ አባላት መካከል በተፈጠረ ግጭት አንድ ሰው ተገድሏል። ፕሬዚደንት ትራምፕ ትላንት ማታ ላይ ሕግና ስርዓት ይኑር የሚል መልእክት በትዊተር አስተላልፈዋል። የሀገር ውስጥ ደህንነት ጥበቃ ተጠባባቂ ሚኒስትር ቻድ ዎልፍ ሁኔታዎች እንዲረጋጉ ጥሪ አድርገዋል።
If you're going to protest First Amendment right, please do that peacefully. Once you cross the line to violence, that is what's concerning to the Department of Homeland Security. That's what I'm focused on.
መቃወም ከፈለጋችሁ መብታችሁ ነው። ነገር ግን እባካችሁ በሰላማዊ መንገድ አድርጉት። የአገር ውስጥ ደህንነት መስሪያ ቤትን የሚያሳስበው የግጭትን መስመር ስትጥሱ ነው። እኔም አተኩረው በአራቱ ከተሞቻችን ላይ ማንኛውም አይነት የግጭት ተግባር እንዲቆም ማድረጉ ላይ ነው።
ዲሞክራቷ ሴኔተር አሚ ክሎቢሸር ፕሬዝዳንት ትራምፕ የዲሞክራቱን ተወዳዳሪያቸው ጆ ባይደንን ስም ለማጥፋት ይሞክራሉ ያሉትን ተቃውመዋል። የቀድሞው ምክትል ፕሬዝደንት ጆ ባይደን በወቅቱ አስተዳደር ላይ በሀገሪቱ ዙሪያ የተቀጣጠለውን ስርዓት አልበኝነት ይደግፋሉ ማለታቸውን ነው የሚክሎቤሸር የተቃወሙት።
This isn't just happening in one place. It's happening all over the country. It is happening under Donald Trump's
አንድ ቦታ ላይ የሚካሄድ ብቻ አይደለም በመላ ሀገሪቱ ነው እየተካሄደ ያለው። በዶናልድ ትራምፕ አመራር ስር ነው እየተካሄደ ያለው። በዋይት ሃውስ ሜዳ ላይ ቆመው ኦ ሰላማችሁ እንዲጠበቅ ትፈልጋላችሁ የሚሉ ፕሬዝዳንት ነው ያሉን። በዶናልድ ትራምፕ አሜሪካ ሰላማችን አልተጠበቀም።
በሀገሪቱ ተቃውሞ በተቀጣጠለበት በአሁኑ ወቅት ፕሬዝዳንት ትራምፕ ከፖሊሶች ጋር ለመነጋገርና በብሌክ ላይ የተከፈተውን ተኩስ በመቃወም በተካሄዱ ሰልፎች ደረሰ የተባለውን ጉዳት ለመመልከት ነገ ኪኖሻን ይጎበኛሉ ተብሏል።
ከዚሁ ዘገባ ጋር በተያያዘ ጥቁር አሜሪካዊው ጄኮብ ብሌክ ላይ ፖሊስ በጥይት የተፈጸመው ጥቃት የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ አውግዟል። ፖሊስ የተጠቀመው ኃይል ዓለም አቀፍ ሕግን የሚጥስ ሊሆን የሚችል ነው ብሏል። ሊሳ ሽላይን ከጄኔቫ ያጠናቀረችውን ዘገባ ሰለሞን አባተ ያቀርበዋል።
ፖሊስ በጄኮብ ብሌክ ላይ ባለፈው እሁድ በጥይት ያደረሰው ከፊል አካሉ እስከ ወዲያኛው መንቀሳቀስ እንዳይችል አድርጎታል የተባለው ጉዳት ከተማይቱ ኬኖሻ ውስጥ ሰውን ለሌላ ተቃውሞ ወደ ጎዳና አውጥቶታል። ይህ አድራጎት አሜሪካውያን ጥቁሮች ከሀገሪቱ ሕግ አስከባሪዎች ጋር ፊት ለፊት በተገናኙ ቁጥር ሊገቡ የሚችሉበትን ሁኔታ እንደገና እንድናስተውል ያደረገ አጋጣሚ ነው ሲል የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳዮች ቢሮ አመልክቷል። የቢሮው ቃል አቀባይ ሩፐርት ኮልቪ በሰጡት ቃል ይህ ትዕይንት በፖሊሳዊ ስራዎችና በተቋማዊ ዘረኛነት መካከል ያለው ግንኙነት መበጠስ እንደሚገባው በድጋሚ የሚያረጋግጥ ነው ብለዋል።
From the images available that we've seen at this point the police
ከመስሎቹ እንደምናየው ፖሊስ በጄኮብ ብሌክ ላይ የተጠቀመው ከመጠን ያለፈ ኃይል ይመስላል። በተጨማሪም ህግ አስከባሪ መኮንኖቹ በመሳሪያ ሆን ብለው ወሰዱት ገዳይ እርምጃ ዓለም አቀፍ ደረጃዎችን እንዳልጠበቁ ግልጽ ነው።
መኮንኖቹ ብሌክ ላይ መሳሪያ ለመምዘዝ የተገደዱት ያሰሙ የነበሩትን የቃላት ማስጠንቀቂያ ባለማክበሩ ሊይዙት ሲሉም በማስቸገሩና ለህይወት ጉዳት የሚያደርስ ኃይል ለመጠቀምም ባለመቻላቸው አልታዘዝ ብሎ ከቁጥጥር ውጪ በመሆኑ እንደሆነ የኬኖሻ ከተማ ፖሊስ ህብረት ባወጣው መግለጫ አመልክቷል። በሌላ በኩል ግን የሰብአዊ መብቶች ቢሮ ቃል አቀባይ ኮልቪ ሲናገሩ ፖሊስ በብሌክ ላይ የተጠቀመው ኃይል የመድሎ ተፈጥሮ ያለው ሊሆን ይችላል ብለዋል። ቃል አቀባዩ አክለውም በብሌክ ላይ የተፈጸመውን ጥቃት ለመቃወም በወጡ ሰልፈኞች መካከል የታጠቁ ካፊሮች የመገኘታቸው ነገር እንዳስደነገጣቸውም ተናግረዋል። ጠብመንጃ የታጠቀ የ17 ዓመት ወጣት ከሰልፈኞቹ ሁለት ገድሎ ሌሎችን የማቁሰሉ ነገር አሳሳቢ እንደሆነም አመልክተዋል። ወጣቱ ወደ ተቃውሞ ሰልፉ ከመሄዱ በፊት ለአንድ የኢንተርኔት ላይ የዜና ማሰራጫ በሰጠው ቃል ሰውን መጠበቅ ስራው እንደሆነ ተናግሮ እንደነበር ተዘግቧል። አሁን ያ ወጣት ሆን ተብሎ በተፈጸመ ግድያ አንደኛ ደረጃ ወንጀልና ግድያ ለመፈጸም በማሴር አንደኛ ደረጃ ወንጀል ከተመሰረቱበት ክስቶች ዶሴ መካከል ሰፍረዋል።
We would see this as, you know, yet another unfortunately example of the insufficient and lax gun control
ይህንን አድራጎት የምናየው ቀደም ሲልም በተደጋጋሚ ስጋታችንን የገለጽንበት ዩናይትድ ስቴትስ ውስጥ ያለውን የላላ የትጥቅ ቁጥጥር እንደሚያመላክት አንድ ሌላ አሳዛኝ አጋጣሚ ነው። አንድ 17 ዓመት ወጣት አውቶማቲክ ጠመንጃውን ይዞ በእንዲህ አይነት የውጥረት ድባብ ውስጥ ሰዎች ላይ ተኩስ ሊከፍት በሚችልበት ሁኔታ መዘዋወር መቻሉ ሊታሰብ የማይገባው ነበረ።
ኬኖሻ ውስጥ ባለፉት ጥቂት ቀናት እየታዩ ያሉት ሁኔታዎች ተደጋጋሚ ብቻ ሳይሆኑ እንዳይከሰቱ ማድረግ ይቻልም የነበሩ እንደሆኑ የመንግስታቱ ድርጅት የሰብአዊ መብቶች ጉዳዮች ቢሮ ቃል አቀባይ ሩፐርት ኮልቢ ይናገራሉ። ህግና ስርዓትን ለማስከበር በሚል ፌደራል ኃይሎች ወደ ኬኖሻ ባይላኩ መልካም እንደሆነም ይመክራሉ። እርምጃው ሁኔታውን ከማርገብ ይልቅ ሊያባብሰው ይችላል ባይናቸው። ፕሬዚደንት ዶናልድ ትራምፕ ባለፈው አርብ በትዊተር ባወጡት መልእክት ኬኖሻ ውስጥ የተፈጠረውን ሁከትና ትርምስ ብሔራዊው ዘብ በተሳካ ሁኔታ አብርዶታል ብለዋል። ዘቡ ወደ ከተማይቱ ከገባ በኋላ አነስተኛ እንኳን የሚባል ችግር አለመታየቱን አመልክተዋል። የአካባቢው ባለስልጣናት በህጉ መሰረት ሲጠይቁን ፌደራል መንግስቱ ፈጥኖ ምላሽ ይሰጣል፣ ፈጥኖም ይሳካልናል ብለዋል ፕሬዚደንቱ።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዘገባ እንለፍ። በዩናይትድ ስቴትስ እንደ ዲሞክራሲ በዓላት ተደርገው የሚታዩት የሁለቱ አውራ ፓርቲዎች የየአራት ዓመት ጉባኤዎች ባለፉት 2 ሳምንታት ተካሂደዋል። ታችን ጥቅምት 23 2013 ዓመተ ምህረት ለሚካሄደው አጠቃላይ ምርጫ ፓርቲዎቻቸውን እየወከሉ ዘመቻዎቻቸውን በይፋ እንዲመሩ ለዲሞክራቲክ ፓርቲ እጩ የቀድሞ ምክትል ፕሬዝዳንት ጆ ባይደን የሪፐብሊካን ፓርቲው ተፎካካሪ ተቀማጭ ፕሬዝዳንት ዶናልድ ትራምፕ ሊሆኑ በይፋ ተሰይመዋል። የምርጫውን ሂደት አጠቃላይ አያያዝና የፓርቲዎቹን ጉባኤዎች በባለሙያ እይታ ማስገምገም ጀምረናል። በትላንትናው ምሽት የጀመርነው የጉባኤዎቹን ግምገማ በዚህ ምሽት እንቀጥላለን። ሰለሞን አባተ ያነጋገራቸው የሰሜን ካሮላይና ዩኒቨርሲቲ የፖለቲካ ሳይንስ መምህርና የፉል ብራይት ስኮላር ፕሮፌሰር ብሩክ ኃይሉ የሚሰጡትን ትንታኔ ተከታይ ክፍል ቀጥሎ ይቀርባል።
እጅግ በጣም ብርቱ የሆነና ከባድ የሆነ እርምጃ ነው የወሰድነው በቻይና እንቅስቃሴ ላይ ነው ያሉት። ከዚህ በፊትም ሲወዳደሩ ቻይና ገንዘብን የማጭበርበር ይሁን እሳቸው እንደሚሉት ማለት ነው በተሳሳተ ሁኔታ የገንዘቧን አቅም እንዲዋዥቅ በማድረግ እንድታደርገውን እንቅስቃሴ ለማስቆም ሰራለሁኝ ሲሉ ነበር፣ ወይም ደግሞ ፋይናንሻል ማኒፕሌተር እንደሚሏት ማለት ነው። እና እነዚህ ነገሮች ሁሉ አድርገዋል እኚህ ፕሬዚደንት።
እውነት ነው ወይ ነው ጥያቄ። እሺ ሀሉነትነት አለው ምን ያውነት አይደለም ነው። ይሄን ስታዩ በኢኮኖሚስቶች እና በፖለቲካ ሳይንቲስቶች አይን ሚስተር ትራምፕ ወሰዱት ትሬድ ዎርም ተብሏል ከቻይና ጋር እሳቸው እንደሚሉት ሳይሆን የአሜሪካንን ኤክስፖርተሮችና አሜሪካንን ፋርመሮች ጎርቶታል ነው የሚባለው። እንዴት በለኝ ያለፈው 3 አመት
ድና ገበሬዎችን ማለት
አው ትክክል። መጀመሪያ ታሳውስ እንደሆነ ሚስተር ትራምፕ ታሪፍ ኢምፖዝ አድርገዋል። ታሪፉን ተግባራዊ አድርገው ነበር የቻይና ፕሮዳክቶች ላይ። ቻይና ደግሞ ሪታሊየት ያደረገችው
ምላሽ ሰጠን አጸፋ ሰጠን።
ምላሹ በጣም አስከፊ ነበር። ለምሳሌ የቻይና ሪታሊየት ስታረግ ከአሜሪካ የምትገዛውን በተለይ ቦሎቄ ኦልሞስት ዜሮ ነው ያወረዱት። ምክንያቱም ሴቨራል ሃንድረድ ቢሊየንስ ዶላርስ ከአሜሪካ ገበሬ ሶያቢን ላይ የተሰማራ ገበሬ በቻይና ግዢ ነው የሚኖረው ማለት ይቻላል። ይሄ ችግር ውስጥ ወድቆ ፕሬዚደንቱ የእርሻ ሚኒስትራቸውም የእርሻ ኮሚቴውም ሴኔትና ሀውስ ኦፍ ሬፕሬዘንታቲቭስ እግዚኦ ብለው ይሄ ነገር መስተካከል አለበት። ይሄ ቲት ፎር ታት የእሳቸው ፖለቲካ አካሄድ ታክቲኩ ጠንከር ያለ ይሄን ካናረክት እናረጋለሁ እንደውም ትራንዛክሽናል ፖለቲክስ ነው የሚባለው በእኛ ሳይንስ ማለት ከከኝና ልከክህ ፕላስ ደግሞ ገዥና ሻጭ ይሄን ካልሰጠኝ አልሸጥልህም። ፖለቲካ ደግሞ እንደዛ አይደለም። ፖለቲካ የረቀቀ ነገር ነው፣ ኮንሲኩዌንስ የሚያመጣ ነገር ነው። እና የሱ ውጤት ምን ሆነ? የዚህ አይነት ስትራቴጂ ቻይኖች ልሳሌ ታረጉ ሻው ተጎድሎ የአሜሪካ ገበሬዎች ራሳቸው እንደገና ከኮንግረስ ጋር ተጨቃጭቀው ምን ብለው ሳብሲዲ እንዲፈቀድ ተደርጎ ለአሜሪካ ፋርመር እንዲስ ድጎማ ተደርጎ እንዲሰርቫይቭ እንዲያደርጉ አረጉ። ነገር ግን ባንክረፕት ሆነው ከጨዋታ ውጪ ሁሉ ወጥቷል ማለት ነው። ስለዚህ ይሄ አቺቭመንት ነው ወይ ማለት ነው። እንግዲህ ፖለቲካሊ አናላይዝ ታርክ አይተም ባይ አይተም ማለት ይሄ ነው። እና የ200 ቢሊዮን ዶላር የእርሻ የማኒፋክቸሪንግ የኢነርጂ ፕሮዳክቶችን በተመለከተ እና በዛ መልክ ነው የምናየው። ታክስም ብንወስድ ለምሳሌ ምን አሉሳቸው ታክስና ሬጉሌሽን ከት እንዲሁም ሚስተር ትራምፕ ለመመረጥም አንዱ ምክንያት ሆናቸው ታክስ ከት እኔ ስልጣን ላይ ብትመርጡኝ የዛሬ 4 ዓመት እንዳሉት አንተም ዘግበኸዋል ኮንቬንሽን ለክሊቭለንድ እንደምታስታውሰው እኔም እድል አግኝቻ አስተያየት እንድሰጥ ሞክሬ ያለሁ ምንድን ነው ያሉት ታክስ ከት በደንብ አደርጋለሁ ነው ያሉት። በደንብ ታክስ ግብር ቀንሱ። ነገር ግን አሁንም ሲያቀርቡት እኔ ያረኩት ታክስና ሬጉሌሽን ከት ኢስ ዘ ግሬተስት የሚለው እንግዲህ አዘ ፖለቲካል ሳይንቲስት ምታምን ደም ነው ወይ ነው ይሄም ሳይሆን ነቀረው። ለምሳሌ ሚስተር ሮናልድ ሬገን በ81 ዓመተ ምህረት ነው ታክስ ከመቀነስ የታወቁት። ሚስተር ትራምፕ 0.9% ነው ከጂዲፒው ያደረጉት። ሬገን ግን አንደኛ ተብሎ በአሜሪካ 44 ፕሬዚደንቶች አሁን 45ኛ 2.89% በመቀነስ የታወቁት እሳቸው ናቸው። እና አንድ የሁለተኛ ሚስተር ትራምፕ ታክስ ከፍ ያደረጉት እሳቸው ብቻ አይደሉም። ኦባማም ባለፈው 8 ዓመት አሁን ኦባማ ለማለት ሳይሆን ከእሳቸው በፊት የመጡ ፕሬዚደንቶች እሳቸውን ለማወዳደር ነው። ሬገን ቀደም ሲል ነው። ኦባማ ራሳቸው ሴቨራል ታይምስ ታክስ ከፍ አድርገዋል። የኦባማ ታክስ ራሱ የመቀነስ በተመለከተ 2 ታክስ ከት ሬጉሌሽን እሳቸው ያደረጉት ከሚስተር ትራምፕ ሻል ያለ ሆኖ ነው የሚታየው። ፋክቶቹ የሚያሳዩት ይህ ናቸው ለማለት ነው።
ፕሮፌሰር ብሩክ፣ ምናልባት እርስዎ እንዳሉት እነዚህን ክንዋኔዎቻቸውን ፕሬዚደንቱ መቼም ለመመረጥም የሚያደርጉት ዘመቻ ነው እና ምናልባት እርስዎ እንደሚሉት አጋናውት ሊሆን ይችላል። ግን ውሸት ነው። አገሪቱ ትገኝበታለች። ለዚች ሀገር ይህንን አድርጌያለሁ ብለው በአንድ ሰዓት ከ18 ደቂቃ ንግግራቸው ውስጥ የዘረዘሯቸው ክንዋኔዎች ውሸት ናቸው?
ኖ ውሸት ናቸው። ስፔሲፊክሊ ታውል ለምሳሌ ስለ ኢኮኖሚ የጠየቀኝ ኢኮኖሚ በተመለከተ ለምሳሌ በዝርዝር ካየኸው 2-3 ትሪሊዮን በላይ በእሳቸው አስተዳደር ከመጡ ጀምሮ ጨምሯል የአሜሪካ ዕዳ፣ የሀገሪቷ ጠቅላላ ዕዳ። ግን ካምፔን ሲያደርጉ የነበረው ምንድን ነው? የአሜሪካንን ዕዳ እኔ ስመጣ ቶታሊ አውርደዋለሁ በሚል ነው። ስለዚህ በዛ መልክ ነው ኢቫሉዌት የሚደረገው ማለት ነው። አካደሚካሊ ዳኝነቱ ለአድማጭ ተዋለው ማለት ነው።
እስቲ የዘር ግንኙነትን ደግሞ እናንሳና ፕሬዚደንት ትራምፕ እንደገለጹት የዘር ግንኙነትን ለማሻሻል በጣም ብዙ ጥረቶች እንዳደረጉ ሲናገሩ ቆይተዋል። እንዳሉት የሥራ አጥነት መጠኑ ዝቅ እንዲል፣ ከዚህ በፊት በ90ዎቹ ውስጥ ወጥቶ የነበረ የወንጀል ሕግ እንዲቀየር፣ በተለይ ጥቁሮች ላይ ብዙ ጉዳት ሲያደርስ የነበረ፣ በታሪክ የጥቁር የትምህርት ተቋማት የተሻለ የገንዘብ ድጋፍ እንዲያገኙ ከፌዴራሉ መንግስትና ዘላቂ እንዲሆን እንዲህ አይነት ሁኔታዎችን ሲጠቅሱ ነበር የጥቁሮች ሕይወት የተሻለ እንዲሆን ለማድረግ እና በዚህ በኩል እንዴት ነው እርስዎ የሚገመግሙት የትራምፕን አስተዳደር ዘመን?
በጣም ጥሩ። አሁንም እንግዲህ ፕሮስ እና ኮንስ አለ። ክሬዲት አሁንም የሚሰጣቸው ይኖራል። በተለይ ይሄ ሂስቶሪካሊ ብላክ ዩኒቨርሲቲዎች የሚባሉ አሉ። ለእነሱ የሚሰጠው እርዳታ ሜንቴንድ እንደሆነ ነው ማለት እንደቀጠለ ነው የማውቀው እኔ እዛ አካባቢ ስለምሰራ እና ይሄ ትልቅ በጎ ሁኔታ አለው፣ በበጎነት ይታያል። ነገር ግን ሬስ ሪሌሽን እና እንዴት ልበል ይሄ ማይኖሪቲውን የላቲኖን የጥቁሩን ብሶትና የሚያቀርበውን ጥያቄ የዛሬ 4 ዓመትም ይህን አደርጋለሁ ያሉትን አድርገዋሉ የሚለውን ነገር እንግዲህ ያው ጥያቄ ምልክት ውስጥ ይገባል ማለት ነው። ለምን 4 ዓመት ኦልሞስት በተግባር ታይተዋል። ያ ተግባራቸው ደግሞ ተመዝኖ ነው በቃል የሚናገሩት ሳይሆን በተግባር ላይ ምን አደረጉ ነው።
ተከታዩ ክፍል በሌላ ምሽት ይቀጥላል። ለዛሬው ፕሮፌሰር ብሩክን እናመሰግናለን። ሌሎች ባለሙያዎችንም እየጋበዝን በተከታታይ እናቀርብላችኋለን። አሁን ወደ ተከታዩ ዘገባ እንለፍ። መቀመጫውን ጀርመን ላይ ያደረገው የኢትዮጵያ ሰብአዊ መብት ኮሚቴ ያስተባበረው ሰላማዊ ሰልፍ ቅዳሜ ዕለት ተካሂዷል። በመቶዎች የሚቆጠሩ ከተለያዩ የጀርመን ከተሞች የመጡ ኢትዮጵያውያን እንደተሳተፉበት በተነገረው ሰልፍ ላይ ኢትዮጵያ ውስጥ እየደረሱ ነው የተባሉ የሰብአዊ መብት ረገጣዎችን በተመለከተ የኢትዮጵያ መንግስት አጋር ለሆኑ የአውሮፓ ተቋማት መልእክት እንደተላለፈ የኮሚቴው ሊቀመንበር አቶ ስዩም ሀብተማርያም ለቪኦኤ ተናግረዋል። ሰልፉንና ተያያዥ ጉዳዮችን አንስቶ ከአቶ ስዩም ጋር ቆይታ ያደረገው ሀብታሙ ስዩም እሳቸው በሰልፉ ላይ ደምቀው የተሰሙ ሀሳቦችን ከሚያጋሩበት ቃለ ምልልሱ ይጀምራል።
በቅዳሜው ሰልፍ የተጠራበት ዋና ዓላማው የብልጽግና ፓርቲ ከፍተኛ ባለስልጣን የሆኑት እንደዚሁም የክልሉ ስራ አስተዳዳሪ በሆኑት በአቶ ሽመልስ አብዲሳ በዝግ ስብሰባ የተናገሩትን በጣም ሁኔታው ስላስደነገጠን እሱንና እንደዚሁም ደግሞ የህሊና እስረኞችን በተመለከተ ነው ይህንን ሰልፍ የጠራ ነው። ያቶች መልስ ንግግር በእውነቱ ለኛ በተለይ ጀርመን ሀገር ብዙ ትምህርት የሰጠን ነው። ከናዚዎች አነሳስና ወዳደት ጀምሮ የተወሰኑ ግሩፖችን፣ የሃይማኖት ቡድኖችን ወይም የተለያዩ ሰዎችን ለይቶ በማውጣት በማጉላት እኛና እነሱ በማለት በሁለተኛው ዓለም ጦርነት በይሁዳዎቹ ላይ ደረሰውን ሲጀምር በእንደዛ አይነት ሁኔታ ነው የጀመረው። ጂኦግራፊ መለወጥ፣ ሰዎችን ማጥፋት፣ ቋንቋን መግደል እና ከአቶ ሽመልስ አብዲሳ የሰማናቸው ንግግሮች ከአሁን በፊት የተፈጠሩትን ያየናቸው ነገሮች እና አሁንም እየተፈጠሩ ያሉትን ወደፊቱ ሊፈጠሩ የሚችሉትን ነገር ነው። ራሱን የቻለ የዘር ማጥፋት ፕላን ተብሎ ሊተጎም የሚችል ነው በማንኛውም መስፈርት እና በማውገዝ እንደዚሁም ከዘፋኙ ሞት በኋላ የተፈጠሩት የዘር ማጥፋት ድርጊቶች ደግመን በማውገዝ እና ወደፊትም ደግሞ እንዳይደገም ማለት ነው። ከዛም አያይዞ ልክ ድምፃዊው ከሞተ በኋላ በጥቂት ሰዓታቶች ውስጥ ነው ሰዎቹ መጨፍጨፍና ንብረታቸው መቃጠል፣ መውደም፣ መታለድ የጀመሩት። እኔ በስሜት የተነሳ ሳይሆን ከአሁን በፊት እንደተደረጉት በሙሉ ሊስት ይዘው ቤት ለቤት እየሄዱ እየመረጡ ነው ሰውን ያጠፉት እና ይሄ እንደ ዘር ማጥፋት ነው የምንወስደው፣ ጄኖሳይድ ነው ለእኛ እና ይሄንን ነገር በማውገዝ እና አሁንም ይሄ ሊደገም ስለሚችል ለግፏኑ ድምፃችንን ለማሰማት ነው ያወጣ ነው። እንደዚሁም ደግሞ በዓለም አቀፍ በሆነ ገለልተኛ አካል እንዲጣራ ለመጠየቅ ነው ይሄንን ሰልፍ የወጣ ነው። ከዛም በተጨማሪ የሕሊና እስረኞች ናቸው ብለን የወሰድናቸውን እነ አቶ እስክንድር ነጋን፣ አቶ ስንታየው ቸኮልን፣ ወይዘሮ አስቴር ስዩምን፣ አቶ ልደቱ አያሌውን፣ አቶ ይልቃልን ጌትነትም፣ ሌሎቹን የባልደራስ ፖለቲከኞችና አብረው የታሰሩን ሰዎች የእስራቸውን ሁኔታ በማውገዝና በአስቸኳይ እንዲፈቱ ለመጠየቅ ነው ይህንን ሰልፍ የጠራ ነው።
አቶ ስዩም እንግዲህ ከዚህ በፊት በመገናኛ ብዙሃን ላይ ሰምተው ሊሆን ይችላል የኢትዮጵያ መንግስት በኦሮሚያ ክልል ውስጥ በተፈጠረው ግጭት ውስጥ ኦሮምኛ ቋንቋ ተናጋሪዎችም በብዛት ህይወታቸውን አጥተዋል፣ አንድ ብሔር ላይ ያነጣጠረ ነው የሚባለው ነገር እውነታ ላይ የተመሰረተ አይደለም ብሎ ይሟገታል። ከዚህ በተጨማሪ ደግሞ በባለስልጣናቶች በኩል ተነገሩ የሚባሉ ከፋፋይነት ስሜት አላቸው የሚባሉ ንግግሮችንም በአማራና በኦሮሞ መካከል ግጭትና ቁርሾ ለማምጣት የሚደረግ ጥረት አካልም ነው ብሎ መልስ ሰጥቷል በተደጋጋሚ። በዚህ ጉዳይ ላይ ያለው ትይታ ምንድን ነው?
በመጀመሪያ ደረጃ ማንኛውም የግል ስሜት ወይም ደግሞ መሰረት ከሌለው ክስ ሳይሆን በትክክሉ አንድ ከፍተኛ የመንግስት አመራር ባለስልጣን በሚናገረው በቃሉ ነው የሚወሰደው። ያ የወሰደው ቃል ምን ያመጣል፣ ምንድን ነው የተናገረው፣ በዛ ነው እንጂ የሚፈረደው። ምሳሌ እንደሰማ ነው እኛ ፓርቲያችን እያሉ ሰዎች መልስ አብዲሳ ይናገሩ የነበረው ከአሁን በፊት ምን እንዳደረጉ፣ አሁን ምን እየተሰራ እንደሆነ፣ ወደፊትስ ምን እንደሚሰራ በዝርዝር ነው ያስቀመጡት። እና ሰው መፍረድ ያለበት ይሄ ለማጋጨት ነው ወይም በትክክል ሰው አልተረዳኝም የሚባል ነገር እንኳን እዚህ ላይ ውሃ የሚቋጥር አይደለም። ያለምንም ወገንተኛነት ሰውየው የተናገሩትን ንግግር በቀጥታ ዋን ቱ ዋን በመውሰድ ነው ድምዳሜ ላይ የደረስነው። ኦሮሞዎችም ተገለዋል፣ አንድ ዘር ላይ ብቻ ያነጣጠረ አይደለም ለሚለው ነገር ሩዋንዳ ውስጥ ለምሳሌ የዘር ማጥፋቱ በተጀመረ ጊዜ ቱትሲዎች በሚጨፈጭፉበት ጊዜ ያንን ዓላማ የማይደግፉ ሞዴሬት ሁቶች የሚባሉ ሁሉ አብረው ተጨፍጭፈዋል። እና እዚህ ላይ ኦሮሞ ተገለዋል አይደለም። በእርግጥ የኦርቶዶክስ አማኝ የሆኑት ኦሮሞዎች ሁሉ ተገለዋል። ግን እነዚህ ይህንን ጭፍጨፋ የሚያካሂዱት ሰዎች ዓላማቸው አንድና አንድ ነው፣ ለማባረር ነው። ከፍተኛ ንብረት ማውደም እና ጭፍጨፋ ያካሄዱት እኛም በሰላማዊ ሰልፋችን ላይ ሆነ በምንጽፈውም በምንቃወመውም ነገር ቢሆን ክርስቲያኖችን ብለናል፣ ሌሎቹንም ጠርትናለን። እርግጥ በመንግስት በኩል የመሸፋፈን ሁኔታዎች ይታያሉ፣ ያለ ውሃ የሚቋጥር አይደለም። ከባለስልጣኖቹ ያለማቋረጥ የሚነዛ ጥላቻ ነው ቡድኖቹንም መንገድና በር የከፈተላቸው ይህን ነገር ለማድረግ። በዚህ ላይ የፖሊስ ኃይሉ፣ ባለስልጣኖች፣ ኃላፊዎች እነዚህ ሁሉ አብረው የተባበሩበት ነገር ነው። ሰው ሲጨፈጨፍ በሚቃጠልበት በሚገደልበት ጊዜ ምንም እርምጃ አልወሰዱም። የስም ልጅ ሰጥተዋል፣ እንዲታደኑ አድርገዋል። በአንድ ላይ ብቻ አይደለም ያነጣጠረው የሚለው ነገር እንኳን ስህተት ነው። ያነጣጠረው በአማራው ላይ፣ በኦርቶዶክስ ላይ እና ኦሮሞ ባሮች ላይ ነው እና ክርስቲያን ሆኑ ኦሮሞዎችም አብረውም ተጠቅተዋል። ግን ሲጀመር ጀምሮ ፕላኑ ይህንን ዘር ማጥፋት እንደዚሁም በአንድ ዘርና ሃይማኖት ላይ ያነጣጠረ ለመሆኑ ከረጅም ዓመት ጀምሮ ያየ ነው። ይኸውና ፍሬውን ነው እያየን ያለ ነው።
አሁን ላይ የሰብአዊ መብት ተቋማት ግሉል ስፍራ ላይ ቆመው አጥኚ ቡድን ልከው የሚያገኙትን ግኝት ከማቅረብ ይልቅ ለልባቸው ወይም ደግሞ ለሀሳባቸው ወደ ቀረበው አካል የዘመመ መግለጫ ያወጣሉ የሚል አዲስ ወቀሳም እየተቀሰቀሰ ይገኛል። የእናንተ ተቋም መሰል መግለጫዎችና መሰል ሰልፎችን ከመጥራቱ በፊት እነዚህ መግለጫዎችን የሚያወጣባቸው ጉዳዮች በእውነት ስለመከናወናቸው፣ በእውነት ስለመድረሳቸው ምን ያክል ያጣራል? የሚወስዳቸው እርምጃዎች ለሀገርና ለሕዝብ ነገ እርምጃ የተሻለ መሆን አለመሆኑን በምን ሂደት ውስጥ ነው ውሳኔ ላይ ደርሶ እነዚህ ነገሮች የሚያደርገው? ምን ያክል ኃላፊነቱን በሚገባው መጠን እየተወጣ ነው?
በጣም ጥሩ አመሰግናለሁ። በእርግጣው ይሄ ኢትዮጵያ ሰብአዊ መብት ኮሚቴ በአውሮፓ በጀመንም ከፍተኛ ስምምነት አለው። ዓመታት ጀምሮ እስከ ዛሬ ድረስ በዚህ ስራ ላይ በቆየንባቸው ጊዜ ምንም የስህተት መረጃ የሰጠንበት ያቀረብንበት የተቃወምንበት ጊዜ የለም። ሁልጊዜ በእርጋታና በተጨባጭ ያሉትን ነገሮች ነው ለማቅረብ የሞከርነው። በእርግጥ አሁን ይሄ በሰብአዊ መብት ድርጅቶች ላይ የሚሰነዘረው አንዳንድ ወቀሳ እንደው ለመጥቀስ ስፈልግ ባለፈው ጊዜ ከአምነስቲ ኢንተርናሽናል ጋር በተያያዘ የተፈጠሩ ስህተቶች አሉ። ለዛ ይቅርታ ጠይቀዋል። እኛ ግን ከዚህ የተለየ ነው። አንደኛ ኢትዮጵያ ውስጥ ለተወለድን ለየት ባለ ሁኔታ ነው መረጃውንም በማግኘት በኩል በማመዛዘንም በኩል ከማንኛውም ወገናዊነት በጸዳ ሁኔታ የፖለቲካ ኃይል ያልያዘ መረጃዎች ነው አጠናቅረን እኛ የምናቀርበው። ለምሳሌ እነዚህ ጭፍጨፋዎችና ግድያዎች ከመጀመራቸው በፊት ብዙ መረጃዎች ደርሰውናል። በግሩፕ ተደራጅተው ከተማ ውስጥ ለምሳሌ በሰልፋችንም ላይ ጠቅሰነዋል። የእርሻ ቦታ የተሰጣቸውን ሰው ከክፍለ ከተማው ጋር በመተባበር ቄሮ የሚባሉ ቡድኖችን አስተባብረው ወረው በመግባት የእርሻ ቦታውን በማፍረስ በማበላሸት ያባረሯቸው ግለሰቦች ኮንታክት አድርገውናል። የፍርድ ቤት ማዘዣ ከወጣ በኋላ እንኳን ክፍለ ከተማ ያን አልቀበልም ብሎ እስካሁን ድረስ በፍርድ ቤት ነው ያሉት። እና እነዚህም በስነ ስርዓቱ አይተን አጥርተን በጣም ተጠንቅቀን ነው መግለጫዎችን የምናወጣው እንጂ ዝም ብሎ ፖለቲካ ወገንተኝነትን የያዙ ነገሮችን ለመስራት አንፈልግም። ዋናው ጥረታችን ምንድን ነው? በሀገሪቱ ውስጥ የህግ የበላይነት እንዲኖር፣ የሰው ልጆች መብት እንዲከበር ነው። እኛ የፓርቲ ፖለቲካ አንሰራም። የምንሰራው የሰው ልጅን ደህንነት እንደዚሁም ደግሞ የህግ የበላይነት እንዲኖር ነው።
አቶ ስዩም ሀብተ ማርያም የኢትዮጵያ ሰብአዊ መብት ኮሚቴ ኃላፊ ነዎት። ለነበረን ቆይታ በእጅጉ አመሰግናለሁ።
አመሰግናለሁ።
ሀብታሙንና እንግዳውን እናመሰግናለን። አድማጮች፣ ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። horn@unews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ድጉሱ ታምሬ፣ አዘጋጅ ሰለሞን አባተ፣ ያስተናግድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዘገባ እንለፍ። በትግራይ ክልል የሚካሄደውን ክልላዊ ምርጫ ሂደት መነሻ በማድረግ በምርጫ የሚሳተፉ አዲስ የፖለቲካ ድርጅቶችን በተመለከተ ስታነጋግር የቆየችው አዳነች ፍስሐዬ ለዛሬ ደግሞ የህዝባዊ ወያኔ ሀርነት ትግራይ ማዕከላዊ ኮሚቴ አባልና የፍትህ ቢሮ ኃላፊ አቶ አማኑኤል አሰፋን አነጋግራለች። አቶ አማኑኤል አሰፋ ስለ ህወሓት አላማ ከሚያብራሩበት ይጀምራሉ።
ህወሓት በትግል ውስጥ ላለፉት 45 ዓመታት የነበረ ድርጅት ነው። ከትጥቅ ትግል በኋላ የደርግ በመንግስተ መንግስትነትን ከተቀበለ በኋላ ቢሆን ህወሓት ግልጽ የሆነ አላማዎች ለማሳካት ነው እየታገለ ያለው። ስለዚህ በየወቅቱ የሚቀያየሩ የመቀስቀሻ ስሜትን የሚቀሰቀሱ ነገሮች አይደለም ያሉት። ህወሓት የሁሌም ሊሳኩ የሚፈልጋቸው ሰላም ነው አንደኛው ነገር፣ የተረጋገጠ ሰላም፣ ዴሞክራሲና ልማት ናቸው። ሁሌም የምንመኛቸው በየጊዜው እየለካናቸው ውጤት እያመጣንባቸው የመጡ እና ውጤት ስናመጣም እንቅፋቶች እና ችግሮች እየገጠሙንም ችግሮቻችን ለመፍታት የምንታገልባቸው ሰላም፣ ልማትና ዴሞክራሲ ማምጣት ነው። ስለዚህ ህወሓት ትናንትም አሁንም ነገም ለማረጋገጥ የሚፈልገው እነዚህ ሶስት ነገሮች ናቸው። በዋነኝነት እዚህ ውስጥ ብዙ ነገሮች ሊነሱ ስለሚችል ዴሞክራሲ ስንል የህግ የበላይነትም፣ የፍትህ ጉዳይም፣ የመልካም አስተዳደር ጉዳይ፣ የሰብአዊ መብት ጉዳይ፣ የእኩልነት ጉዳይ፣
የብሔር ብሔረሰቦች መብት ጉዳይ፣ ራስን በራስ የማስተዳደር ጉዳይ፣ ብዙ ብዙ ነገሮችን ዲሞክራሲ ውስጥ አሉ። ሰላም ደግሞ የሁሉንም መሰረት ነው። ሰላም የሌለበት ሀገር ምን አይነት ችግርና ምን አይነት መከራ ሊገጥመው እንደሚችል በታሪካችን ኢትዮጵያ ውስጥ በደንብ እናውቀዋለን። አሁን ደግሞ ባለፉት 2 ዓመታት ኢትዮጵያ ውስጥ ሰላም እየፈታ ሲመጣ ሁሉንም ነገር እንዴት እያጣ ነው፣ እንዴት እየተቸገረ እንደሆነ በደንብ እናውቀዋለን። የልማት ጉዳይ ደግሞ ከእነዚህ ነገሮች ሳይመጠለየ ልማት የሌለውን በቀላሉ ሊበረከት የሚችል በቀላሉ ዲሞክራሲ ማግኘት የማይችል የህግ የበላይነትን ማረጋገጥ የማይችል ለውጭም ለውስጥም ጠላቶች ፍቅር በቀላሉ ሊበረከት የሚችል ህዝብ ይፈጥራል። ስለዚህ ልማትም ለእኛ የህልውና ጉዳይ ነው። ስለዚህ ሶስቱም የህልውና ጉዳዮች ናቸው ብለን ነው ያለፉት 27 ዓመታት በመንግስትነት። ከዚያም በፊት ቢሆን በደርግ ጊዜ ቢሆን እነዚህ ነገሮች ስላጣን ነው መስዋዕትነት የከፈል ነው። ህወሓት ዋነኛ ወይም መሰረታዊ መለያ እምነቱ ህዝባዊነት ነው፣ ለህዝብ ጥቅም መታገል ነው። እነዚህን ለማፍታት ነው እየታገልን ያለ ነው። አሁንም መንግስትነትን የምንፈልገው እነዚህ ነገሮች ለማረጋገጥ ነው።
እሺ፣ እንግዲህ አሁን ለምሳሌ በኢኮኖሚ ረገድ ትግራይ ውስጥ በበለጠ ኢኮኖሚ ለማዳበር የሚቻልበት የወጣ ፖሊሲ ካለ ቢገልጹልን።
ባለፉት 27 ዓመታት የነበረው ኢህአዴግ ሲመራበት የነበረው ፖሊሲ የሚያወጣበትን መስመር ልማታዊ ዲሞክራሲ የሚባል መስመር ነው። እንደምታውቁት በልማታዊ ዲሞክራሲያዊ መስመር እንደኛ ያለ ድሀ በሆነ ህዝብ ያለ አካባቢ ወይም ሀገር ክልል ከፍተኛ የሆነ የመንግስት ጣልቃ ገብነትን የሚጠይቅ ነው። ስለዚህ በኢኮኖሚ ዘርፉ የህወሓት ራዕይ ካፒታሊስት የሆነ ሶሳይቲ መስመር ነው። ብዙ ሰዎች ልማታዊ ዲሞክራሲ መስመር ሶሻሊዝም፣ ኮሚኒዝም አድርገው ይመለከቱታል። በደንብ አድርገው ስለማያውቁ ልማታዊ ዲሞክራሲያዊ መስመር ማለት በካፒታሊዝም ስርዓት ውስጥ ያለ የመንግስትን ጣልቃ ገብነት የሚሰጥ ስርዓት ማለት ነው። ከፍተኛ የሆነ የገበያ ክስተት ማርኬት ፌለር ባለበት እንደኛ ያለ ድሀ ህዝብ መንግስት በገበያ ውስጥ ጣልቃ ገብቶ የውድድር ስርዓቱን ካላመቻቸው ድሀውን ተጠቃሚ በሚያደርግ መልኩ እጁ ካላስገባበት ድሀ ሁሌም ወደ ታች እየተደቆፈ ጥቂት ሀብታሞች ደግሞ ሁሉንም ነገር እየተቆጣጠሩ ይሄዳሉ ነው። ስለዚህ በዚህ መርህ ውስጥ ሆነን ሁሉም ነገር ለገበያ እየከፈትን ግን ደግሞ የመንግስትም የተመረጠ ጣልቃ ገብነትም በሚፈጥር መልኩ ነው እየመራ ነው የመጣ ነው። አሁንም ይሄ የተቀየረ ነገር የለው።
ሳልሳይ ወያኔ ያነሳው ጉዳይ አለ። ህወሓት የሚከተለው አቤታዊ ዲሞክራሲ የመደብ አሰራርን ስለሚከተል ህዝብን ይከፋፍላል እና እኛ በምንም አይነት አንቀበለውም ብለዋል። እና ከዛ ጋር አያይዘው ይሄን ቢያብራሩልን።
የመደብ ትግል የሌለበት ፖለቲካ የለም ዓለም ውስጥ። የመደብ ትግል ማለት ህዝብን ይከፋፍላል ማለት አይደለም። የመደብ ትግል ማለት አንድ ፓርቲ መንግስትነት ሲል የኢኮኖሚ የማህበራዊ ፖሊሲዎችን ሲቀር በዋናኛነት ማንን ተጠቃሚ ለማድረግ ያስባል ነው እኮ። ይሄ ነው በቃ በዓለም ውስጥ ያለ የመደብ ትግል ማለት ይሄ ነው። የልማታዊ ዲሞክራሲ መስመር በዋነኝነት ሊጠቅም የሚፈልገው ድሃው ነው። የከተማ ነዋሪ ድሃው አርሶ አደሩ አንደኛ ታሳቢ ያደርጋል። ስለዚህ ትምህርት ቤት ሲያስብ እነዚህ አካላት በመጀመሪያ ደረጃ ታሳቢ ያደርጋል። ዩኒቨርሲቲ ሲያስብ በዛ ደረጃ መጀመሪያ እነሱን ታሳቢ ያደርጋል። ሆስፒታል ሲያስብ፣ መንገድ ሲያስብ፣ ሁሉንም የመሰረተ ልማት ስራዎቹን ሲያስብ ወይም የኢንዱስትሪ ስራዎቹን ሲያስብ በመጀመሪያ ደረጃ እነዚህ አካላትን ታሳቢ ያደርጋል። ሌሎች እዚህ ውስጥ ገብተው ተጠቃሚ ይሆናሉ ነው። መንገድ ሲሰራ ለምሳሌ መንገድ በመጀመሪያ ደረጃ ከዋናው ከተማ ከኢንዱስትሪ ካሉበት አካባቢዎች ገጠርን መሀል አድርጎ እንዲያዝ ይፈልጋል። ያ ማለት ሀሳቡ አይጠቀምበትም ማለት አይደለም። ኤሌክትሪክ ፓወር መቀሌ ብቻ ያሰበ ከሆነ ወይም ሀሳብ ባለበት አካባቢ ያሰበ ከሆነ ይህንን ብቻው ሊያድግ አይችልም። 80% የሚሆኑ አርሶ አደሮች ያሉበት ሀገር ውስጥ ሆነ በመጀመሪያ ደረጃ እነሱን ታሳቢ ያደረገ የመሰረተ ልማት አውታሮችን መዘርጋት አለብን ወይም ያስበው።
የመሰረተ ልማት ዝርጋታን በሚመለከት ደግሞ የአሲምባ ዲሞክራሲያዊ ፓርቲ ያነሳው አንድ ጥያቄ ነበረ። ህወሓት እስካሁን ባለው ጊዜ ብዙውን ጊዜ ማን ነው የበለጠ የሚያስፈልገው፣ ማን ነው በበለጠ የተዳከመው በሚል ሳይሆን በመሰለው ነበር የሚሰራው። የመሰረተ ልማት ዝርጋታ፣ የልማት ጉዳይ ሁሉንም በእኩል ያካተተ አልነበረም ብለው ነበር እና በዚህ ላይ እንግዲህ ሀሳቡን ቢሰጡበት።
ይህም ስህተት ነው። የትግራይ ሁኔታ በደንብ ባለማወቅ የሚመጣ ነው። ትግራይ ከጫፍ ምዕራብ እስከ ጫፍ ምስራቅ ከሰሜን እስከ ደቡብ ሁሉንም የህብረተሰብ ክፍሎችን ተጠቃሚ በማድረግ ያሰቡ የመሰረተ ልማት አውታሮች ዝርጋታ ነው ያለው። ህዝብን ማለት የህዝብ ስፋት፣ የህዝብ ያለበት አካባቢ መሰረት ያደረገ ልዩነቶች ይኖራሉ። ምክንያቱም በጣም ስኬር ኢኮኖሚ ያለበት ሳም ያለንን ተደራሽ ለማድረግ እጃችን ላይ ያለው ሀብት ውስን ሲሆን በተለያዩ አካባቢዎች ማዳረስ ሲመጣ የእኩልነት ጥያቄ ማንሳቱ አይቀርም። መነሳት ይነሳል። ሁሉም አካባቢ ዩኒቨርሲቲ ይፈልጋል። ሁሉም አካባቢ ሆስፒታል ይፈልጋል። ሁሉም አካባቢ ሃይስኩል ይፈልጋል። ሁሉም አካባቢ የአስፋልት መንገድ ይፈልጋል። ሁሉም አካባቢ ንጹህ መጠጥ ውሃ ይፈልጋል። ሁሉም አካባቢ ሁሉም ነገር ይፈልጋል። ምንም ከሌለበት ከዜሮ እየተነሳን ስለሆነ ስለዚህ ሁሉም በአንድ ጊዜ መስራት ስለማይቻል በየቦታው እየተሰራ ሲሄድ የተሰራለት አካል በየጊዜው ዲማንዱ እየሰፋ እያደገ ይሄዳል። በተሰራለት አይረሳም። የእኩልነት ጥያቄ የሆነ መነሳቱ ምንም አጥያት የለውም። ይነሳ ትክክል ነው። ሁሉም ቦታ ማዳረስ ስለማይቻል እንደ ስራ ካየነው ግን ልማታዊ ዲሞክራሲ ድሃ የሆነውን የህብረተሰብ ተጠቃሚ ለማድረግ ያሰበ ነው። ለምሳሌ ትምህርት ቤትን እናንሳ። ትምህርት ቤትን ትግራይ ሙሉ ማንሳት ይቻላል። እያንዳንዱ ቀበሌ ትምህርት ቤት ለማስገባት የተሰራውን በዚያ 7 ዓመት ምን አይነት ስራ ተሰርቶ ምን አይነት ከፍተኛ ውጤት እንደተገኘ፣ የጤና ኬላዎች፣ የጤና ጣቢያዎች በምን ያህል ደረጃ ትግራይ ውስጥ ምን አይነት ስራ እንደተሰራ ማየት ይቻላል። እያንዳንዱ ቀበሌ ቢያንስ ወደ ዋናው መስመር ለማስገባት አምቡላንስ ለማስገባት የሚችልበትን እድል እንዲፈጠር የህብረተሰቡን የህዝቡን ጉልበት በመጠቀም የተሰራው ከፍተኛ ስራና የመጣውን ውጤት ማየት ይቻላል።
አድማጮች፣ ከህወሀት ማዕከላዊ ኮሚቴ አባልና የፍትህ ቢሮ ኃላፊ አቶ አማኑኤል አሰፋ ጋር የተደረገው ቃለ መጠይቅ አላበቃም። ሁለተኛውና የመጨረሻው ክፍል በመጪው ቅዳሜ ይቀርባል። ተከታተሉን።
አዳነችንና እንግዳዋን አቶ አማኑኤልን እናመሰግናለን። የተከበራችሁ አድማጮች፣ ለምሽቱ ያስተናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ ዋና አዘጋጅ ትስታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን።